ለምስራዊ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ ክብራን አድማጮቻችን፣ እንደምን አመሻችሁ። ትላንትናን የተጠበቀን ዛሬንም የታደገን አምላካችን ታማኝ ነው። ኖ በሰላም ከዋልንበት ስፍራ ጠብቆን እንደገና ደግሞ ከቤተሰቦቻችን ጋር እንድንገናኝና በዚህ በቃሉ ማድ ዙሪያ እንድንሰባሰብ ፈቃዱ ሆኗል። አዎ በእግዚአብሔር አይኖች ከታየን እኛ ሌላ ምን ያስፈልገናል? በእግዚአብሔር ፊት ነበርን፣ በእግዚአብሔር ፊት እንሆናለን፣ አሁንም በርሱ ፊት ነን። በአይኖቹ ከታየውን በልስ
አይኖች ከታየው ምን ይፈልጋለሁ? ምን ይፈልጋለሁ? እርሻዳን ጌታ ባንተ ታምናለሁ፣ እጀገፍታለሁ። በአይኖች ከታየው ምን ይፈልጋለሁ? ምን ይፈልጋለሁ? እርሻዳን ጌታ ባንተ ታምናለሁ፣ እጀገፍታለሁ። አንተ ትነካለህ፣ አንተ ትነካለህ፣ ምድርን በመጥፈሪያ ተስበት ይዛለህ፣ ተስበት ይዛለህ። ውሆችን በፍኝ የምትሰፍር ጌታ፣ የምትሰፍር ጌታ፣ በምን ልመስል ውድዬን ያለኝታ፣ የቱትዬን ያለኝታ። በአይኖች ከታየው ምን ይፈልጋለህ? ፈልጋለሁ እርሻዳዩ ጌታ ባንተ ታምናለሁ፣ እደገፍካለሁ። አማካሪ አትፈልግ አንተ ስትሰራ፣ አንተ ስትሰራ በፊት አይቆምም ታላቁ ተራራ፣ ታላቁ ተራራ። ማስተዋልክ ታላቅ ጻድቅ በመንገድ፣ ጻድቅ በመንገድ። እንዴት ልፍራ ታዲያ እያለሁ በቤት ሳለሁ በመቅደድ። በአይኖች ከታየው ምን ይፈልጋለሁ? ምን ይፈልጋለሁ? ሁሉን ቻይ ጌታ ባንተ ታምናለሁ፣ እደገፍካለሁ። ደመና ባይታይ ባይነፍስ ምን ፋቱ፣ ባይነፍስ ምን ፋቱ። የወይን ሐረግ ፍሬ መብሌንም ባይሰጡ፣ መብሌንም ባይሰጡ። በፈጠርከኝ አምላክ ባንተ ደስ ይለኛል፣ ባንተ ደስ ይለኛል። ክብርህ ጥጋቤ ነው ምን ይጎድልብኛል? ምን ይጎድልብኛል? በአይኖች ከታየው ምን ይፈልጋለሁ? ምን ይፈልጋለሁ? እርሻዳዩ ጌታ ባንተ ታምናለሁ፣ እደገፍካለሁ።
እግዚአብሔር ይክበር ይመስገን። የእግዚአብሔር ክብር ለእኛ ጥጋባችን ነው። ወዳጆቼ በእግዚአብሔር ፊት ከታየን ሌላ ምን እንፈልጋለን? ተገኔ ቦጋለ በዚህ ዝማሬ ስላገለገለን እግዚአብሔር አብዝቶ ይባርከው እያልን ወደ ዛሬው ጸሎታችን እናልፋለን። ጌታ ሆይ እጅግ እናመሰግናለን። ሰው የሰውን ፊት የባለ ሥልጣንን ፊት ለማየት እጅ መንሻ ያስፈልገዋል። ብዙ የሚደረጉ ነገሮች አሉ። እኛ ግን ጌታ እግዚአብሔር አምላካችን ሆይ ከነበደላችን በፊትህ ስለታየን እጅግ አድርገን እናመሰግንሃለን። አቤቱ መድኃኒታችንና ጌታችን ሆይ የቀረ ሌላ ምን አለ? አንተ ተመልክተህናል። አንተ ከወደቅንበት ስፍራ አንስተህናል። እግዚአብሔር አምላካችን ሆይ ከመቅበዝበዝ ሁሉ ነገር አድነህናልና ክብር ተመስገን። የዛሬውን ብቻ ሳይሆን የነገውንም ደግሞ ባንተ ስለምንታመን እጅግ ደስ ይለናል። እግዚአብሔር ሆይ በዚህች ምሽት ደግሞ አንተ አስተማሪውን መንፈስ ቅዱስ ልከ እንድትናገረን እንጸልያለን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትልስማን አሜን። ጮች ትላንትናው ምሽት ክፍለ ጊዜ ጥናታችንና ባለፉት ተከታታይ ጥናቶቻችን ስለ ገላትያ ሰዎች ህይወት ልምምድ አንስተን ሐዋርያው ጳውሎስ ስለ ህግና ስለ እምነት የጠቀሰውን በስፋት መመልከታችን ይታወዛል። ዛሬም ደግሞ ከምዕራፍ 4 እግዚአብሔር የሚያስተምረን ነገር አለውና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ በማድረግ ገላትያ መልእክት ምዕራፍ 4ን አውጡ። ገላትያ መልእክት ምዕራፍ 4ን ተመልከቱ። ወዳጆች ምዕራፍ 4 በእምነት ስለሚገኘው ጽድቅ ማለትም በምዕራፍ 3 የተጀመረው ገለጻ የሚቀጥልበት ምዕራፍ ነው። ህግን በመፈጸም ማግኘት የማንችለውን በእምነት ብቻ አግኝተናል። የእግዚአብሔር ልጆች የመሆንን ስልጣን ያገኘነው በክርስቶስ በማመን እንጂ በሌላ በምንም ነገር አይደለም። ከልጅነት ህይወት አድገን ሙሉ ሰው ወደ መሆን ደረጃ የምንደርሰው በእምነት ነው። አስተውሉ፣ ከልጅነት ህይወት አድገን ሙሉ ሰው ወደ መሆን ደረጃ የምንደርሰው በምንድነው ማለት ነው? በእምነት ነው፣ በህግ አይደለም። የክርስትና ህይወትን በጀመርንበት ጊዜ ህፃናት ነበርን። ይሁን እንጂ በክርስቶስ አድገን ሙሉ ሰዎች እንሆናለን። እስቲ ገላትያ ምዕራፍ 4 ቁጥር 1 የሚናገረውን እንመልከት። ነገር ግን ላለው ወራሹ ህፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም ይላል። ይህን ጥቅስ በሚገባ ለመረዳት የሮማውያንን ባህል መመልከት ይኖርብናል። በአንድ ሮማዊ ቤተሰብ ውስጥ በተለያዩ ነገሮች ላይ ኃላፊነት ይሰጣቸዋል። አንዳንዶች በእርሻ መሬቶች፣ ሌሎች በቤት ውስጥ ንብረቶች፣ ሌሎች ደግሞ ልጆችን ለማሳደግ የተለያየ ኃላፊነት ይጣልባቸዋል። በቤት ውስጥ አንድ ህፃን ሲወለድ እየተንከባከበ የሚያሳድገው ባሪያው ነው። አብሮት ከሚጫወቱት ሌሎች ህፃናት በፍጹም መለየት ስለሌለበት እንደማንኛውም የድሃ ወይም የአገልጋይ ልጅ ሁሉ ህፃኑ ተራ ጠብቆ እየለበሰ ያድጋል። ምንም እንኳ የጌታ ልጅ ቢሆንም በርሱና በአገልጋይ ማለትም በባሪያው ልጅ መካከል ምንም ልዩነት አይኖርም። እስቲ ቁጥር 2 የሚለን እንመልከት። ነገር ግን አባቱ እስከቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው ይላል። አንድ ቀን ግን ያ ልጅ ያድግና ራሱ ማሰብ ለራሱ መወሰንና ኃላፊነት መቀበል የሚችልበት ደረጃ ላይ ይደርሳል። ጉልምስና ዘመን ላይ መድረሱን የተመለከተው አባቱም ለልጁ የተለያዩ ኃላፊነቶችን ያስረክበዋል። እዚህ ላይ ማስተዋል ያለብን ወዳጆቼ ያንን ጊዜ የሚወስነው አባትየው መሆኑ ነው። አንድ ልጅ በተገቢ ሁኔታ ኃላፊነትን መቀበል የሚችለው ስንት ዓመት ሲሆነው ነው ለሚለው ጥያቄ ማህበረሰቡ የተለያየ ምላሽ አለው። አንዳንዶች 21 ዓመት ሲሞላው ነው ይላሉ፣ ሌሎች ደግሞ 18 ዓመት ሲሞላው ነው ይላሉ። አንዳንድ የ18 ዓመት ልጆች ከ40 ዓመቱ ሰው የተሻለ ኃላፊነትን የመቀበል ችሎታ ሊኖራቸው ይችላል። አንዳንዶች ደግሞ በ60 ዓመታቸው እንኳን ብስለትና ማስተዋል አይታይባቸውም። ይገርመኛል። ጳውሎስ በነበረበት ዘመን ልጁ ለኃላፊነት መብቃቱን የሚመዝነውና የሚወስነው አባትየው ነበር። ልጁ ማደጉንና ኃላፊነት ለመቀበል መዘጋጀቱን አባትየው ካመነበት አንድ አይነት ስነ ስርዓት ይደረግና በሕዝብ ፊት ለልጁ ኃላፊነትን ያስረክባል። እንዲሁኛ ደግሞ ሕፃናት ሆነን ሳለን ይላል ሐዋርያው በቁጥር 3 ላይ፣ እንዲሁኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን ሲል ይናገራል። ካለም መጀመሪያ ትምርት ሲል ህግን ማለቱ ነው። ከህግ ከስራትና ከደንብ በታች የነበሩት ጊዜ የእስራኤል ህዝብ ልጅነት ጊዜ እንደነበር ነው ጳውሎስ የሚናገረው። እዚህ ላይ ይህንን እንድታስተውሉ ፈልጋለሁ። ከህግ ከስራትና ከደንብ በታች የነበሩበት ጊዜ የእስራኤል ህዝብ ልጅነት ጊዜ እንደነበር ነው ጳውሎስ የሚናገረው። ቁጥር 4ን ተመልከቱ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከህግም በታች የተወለደውን ልጁን ላከ ይላል። እግዚአብሔር የወሰነው ጊዜ ሲደርስ ልጁ ኢየሱስ ክርስቶስ ከድንግል ማርያም እንዲወለድ አደረገ። አስተዋላችሁ? እግዚአብሔር የወሰነው ጊዜ ሲደርስ ግን ልጁ ኢየሱስ ክርስቶስ ከድንግል ማርያም እንዲወለድ አደረገ። ማርያም ደግሞ አይሁዳዊት ነበረች። ከርሷ የተገኘው ኢየሱስም አይሁዳዊ ነበር። ውሃ እንድታጠጣው የጠየቃት ሳምራዊት ሴት ኢየሱስ ክርስቶስን አንተ አይሁዳዊ ስትሆን ሳለ እንዴት እኔን ሳምራዊቷን ሴት ውሃ ጠጭኝ ትለኛለህ በማለት ጠይቃለች። ኢየሱስም ወዳጆቼ አባባሏን ለማረም ምንም የሰጠው ምላሽ አልነበረም። የሰውን ሥጋ ለብሶ የተገለጠው ኢየሱስ አይሁዳዊ ነበር። ከሰው በመወለዱ ሰው ሆኗል። ተመልከቱ፣ ኢየሱስ ክርስቶስ ከሰው በመወለዱ ሰው ሆኗል። ሆኖም እርሱ በሥጋ የተገለጠ አምላክ መሆኑን መዘንጋት የለብንም። እርሱ ፍጹም አምላክ ፍጹም ሰው ነው ይላል ጥንታዊ የቤተ ክርስቲያን እምነት መግለጫ። አባባሉ መጽሐፍ ቅዱሳዊ ስለሆነ በሙሉ ልቤ ቀበለዋለሁ። እግዚአብሔር ልጁን ወደዚህ ዓለም የላከበት ዓላማ ምን ነበር ትሉኝ ይሆናል። እስቲ ቁጥር 5ን እንመልከት። እንደ ልጆቹ እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ነው ይላል ሐዋርያው ጳውሎስ። መልሱ ይሄ ነው። እግዚአብሔር ልጁን የላከው በሁለት ዋና ዋና ምክንያቶች ነው። አንደኛው ከሕግ በታች ያሉትን ይዋጅ ዘንድ ነው። ልብ በሉ፣ እግዚአብሔር ልጁን የላከው በሁለት ዋና ዋና ምክንያቶች ሲሆን የመጀመሪያው ወይም አንደኛው ከሕግ በታች ያሉትን ይዋጅ ዘንድ ነው። ቶሎ ቶሎ ጻፍ ጻፍ አድርጉ። ከሕግ በታች ያሉትን ይዋጅ ዘንድ ነው። ሰዎች ለረጅም ዓመታት ከሕግ በታች ኖረዋል። ሆኖም ሕጉ የእግዚአብሔር ልጆች አላደረጋቸውም። ሁለተኛው ምክንያት ደግሞ በርሱ የሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ኢየሱስ ወደዚህ ዓለም መጣ የሚል ነው። በርሱ የሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ኢየሱስ ክርስቶስ ወደዚህ ዓለም መጣ የሚለው ሁለተኛው ምክንያት ነው። እንደ ልጆች እንሆን ዘንድ የሚለው እኛ ከምናውቀውና ከተረዳነው ለየት የሚል ትርጉም አለው። ለምሳሌ ያህል መሃን ባልና ሚስት ይኖራሉ እንበል። ስለዚህም እንደ ልጅ አድርገው የሚፈልጉት ልጅ ስለሚፈልጉ ብዙ ልጆች ካሏቸው ጎረቤቶቻቸው ደስ ያላቸውን አንዱን ይመርጡና እንደ ልጃቸው አድርገው ለማሳደግ ወደ ቤታቸው ይወስዱታል። ያ ልጅ ልጃቸውና ወራሻቸው ይሆናል። ጳውሎስ በነበረበት ዘመን የሮማውያን ባል ከዚህ የተለየ አሰራር ነበረው። በዚያ ዘመን አንድ ቤተሰብ እንደ ልጅ አድርጎ የሚቀበለው የራሱን ቤተሰብ ነበር። አንድ ማኝ መለኮታዊ እውነትን መረዳት እንደሚችል እንዳደገና ለሐላፊነትም እንደሚበቃ ተደርጎ ነው በእግዚአብሔር መንግሥት ተቀባይነትን የሚያገኘው። እኔ ያስደንቀኛል የእግዚአብሔር አሰራር ወዳጆቼ። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 እስከ 10 ዓይን ያላየችው ጆሮም ያልሰማው በሰውም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደ ተጻፈ እንዲህ እናገራለን። መንፈስም የእግዚአብሔርን ጥልቅ ነገርስ እንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። ይህም ማለት የእግዚአብሔርን ቃል እውነት ማወቅና መረዳት የምንችለው መንፈስ ቅዱስ ሲገልጥልንና ሲተረጉምልን ብቻ ነው ማለት ነው። በሰዎች መረዳት ችሎታ ልዩነት የሚኖረውም ተመልከቱ፣ ከዚህ የተነሳ ነው። አንድ ሰው በእውቀት የዳበረ አእምሮ ሊኖረው ይችላል። የታሪክ አዋቂ ወይም የሂሳብ ሊቅ ሊሆን ይችላል። ፈላስፋ ወይም የስነ መለኮት ምሁር ሊሆን ይችላል። ያም ሆኖ ግን በትክክል የእግዚአብሔርን ቃል መረዳትና መተርጎም ሊከብደው ይችላል። ለምን ብትሉ ምክንያቱም እንዲህ ያለ መንፈሳዊ ነገሮችን የሚገልጥልን ራሱ መንፈስ ቅዱስ ስለሆነ ነው። ነቢዩ ኢሳይያስም ሰዎች ከጥንት ጀምሮ ለሚጠብቁ ከመትሰራላቸው ካንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸውም አልተቀበሉም፣ አይንም አላየችም ብሏል። ኢሳይያስ 64 ቁጥር 4ን ልብ ይሏል። ኢሳይያስ ምዕራፍ 64 ቁጥር 4ን መመልከት ይቻላል። ክርስቶስን ማወቅ ከፈለግን ወገኖቼ ሊገልጥልን የሚችለው መንፈስ ቅዱስ ብቻ ነው። ሌላ ወደ ሌላ መጽሐፍና ወደ ሌላ ነገር መሄድ አያስፈልግም። ሌላው ቀርቶ ለብዙ ዓመታት የእግዚአብሔርን ቃል ሲያነቡና ሲያጠኑ ለነበሩ ክርስቲያኖች እንኳ መንፈስ ቅዱስ ካልገለጠላቸውና ካልተረጎመላቸው በቀር የእግዚአብሔርን ቃል ፈጽሞ መረዳት አይችሉም። እዚህ ላይ እውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ ከግል ሕይወት ልምምዳቸው በመነሳት እንዲህ አሉ። ለአገልግሎት ለመዘጋጀት መጽሐፍ ቅዱስ ኮሌጅ ስገባ ክፍላችን ውስጥ ካሉት ሰዎች ሁሉ በእድሜ ትንሹ ነኝ ነበርኩ። አባቴ ከሞተ በኋላ ለሶስት ዓመት ያህል ትምህርት አቋርጬ ነበር። ወደ ኮሌጅ ተመልሼ ስገባ ደግሞ ክፍላችን ውስጥ ከነበሩት ሁሉ በእድሜ ትልቁ ነኝ ነበርኩ። ብዙ መልፋትና ብዙ ማጥናት ነበረብኝ። ቤታችን ውስጥ መጽሐፍ ቅዱስ አልነበረም። አንድም ቀን እንኳ ቤታችን ውስጥ ጸሎት ሲደረግ ትዝ አይለኝም። ስለ መጽሐፍ ቅዱስ ምንም የማውቀው አልነበረም። ይህም ይስማኝ ነበር። ከዚህም የተነሳ የበታችነት ስሜትን አዳበርኩ። ወጣት ሰባኪ ሆኜ ማገልገል በጀመርኩበትም ዘመን ጸጉሬ ሸብቶ ሰዎች ሁሉ ከኔ የበለጠ መጽሐፍ ቅዱስን ያውቃሉ ብዬ ስለማስብ በእነርሱ ፊት ቆሞ መስበክ በጣም ያሳቀቀኝ ነበር ካሉ በኋላ በኋላ ግን መንፈስ ቅዱስ መንፈሳዊ አይኖቼን አበራልኝ። ነገሮችን በትክክለኛ ገጽታቸው መረዳት ጀመርኩ። ስለዚህም ስለ መንፈሳዊ ነገር ብዙ እንደሚያውቁ ያስብኳቸው ሰዎች በቤተ ክርስቲያን ውስጥ ዘመናትን የቆጠሩ፣ በቤተ ክርስቲያን ውስጥ ያረጁ ሰዎች ገና ሕፃናት መሆናቸውን ተረዳው አሉ። ቀጠል በማድረግ በመንፈሳዊ ሕይወታቸው ገና አላደጉም። በዚያ ዘመን ትልቁ የተረዳሁት መንፈሳዊ ነገር እንደ ማንኛውም በሳል መንፈሳዊ ምሁር ሁሉ መንፈስ ቅዱስ እኔንም ሊያስተምረኝ የሚችል መሆኑን ነበር። መንፈስ ቅዱስ መሪና አስተማሪ ከሆነ እኔም መንፈሳዊ ነገሮችን መረዳት እችላለሁ አሉና ሲያጠቃልሉ፣ አገልግሎቴን በጀመርኩበት ዘመን ይህውነት በከፍተኛ ደረጃ አበረታቶኛል አሉ። ወዳጆቼ ምናልባት እናንተም እንዲሁ እንደ እግዚአብሔር ሰው እንደ ዶክተር መጊ በጌታ አዲስ አማኞች ትሆኑ ይሆናል። ያም ቢሆን እንኳ እሳቸውን ያስተማረ የእግዚአብሔር መንፈስ እናንተንም እኔንም እንደሚያስተምረኝ እርግጠኛ ሆኜ ልነግራችሁ ፈልጋለሁ። ወዳጆቼ ማወቅ የሚያስፈልጋችሁ ከሆነ መምህራችሁ እንዲሆንም ፈቃደኞች ከሆናችሁ መንፈስ ቅዱስ ያስተምራችኋል፣ ወደ እውነትም ሁሉ ይመራችኋል። ከዚህ በላይ አክዬ የምናገረውም ነገር የለኝም። ቀጥሎ የምንመለከተው ደግሞ የሙሴን ሕግ በመፈጸም ማግኘት ያልቻልነውን በክርስቶስ በማመን ግን ያገኘነውን ሌላ ሦስተኛ ጉዳይ ይሆናል ማለት ነው። ይህም እንደ እግዚአብሔር ልጆች ስላለን ወይም ስለሚኖርን የሕይወት ተመክሮ ይሆናል። አሁን ደግሞ አለፍ ብለን ቁጥር 6ን እንመልከት። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። ሮሜ 8 ቁጥር 16 ደግሞ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ይላል። በሌላ ስፍራ ደግሞ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል። እንግዲህ ወንድሞች ሆይ እዳለብን እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና፣ በመንፈስ ግን የሰውነትን ሥራ ብትገሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና ይላል። ሮሜ ምዕራፍ 8 ከቁጥር 11 እስከ 14 ያለውን ስፍራ ተመልከቱ። ከእግዚአብሔር የተወለድን ሰዎች ከሆነን በእግዚአብሔር መመራትን እንፈልጋለን። ምናልባት ወገኖቼ ሥጋ በሕይወት ይሰለጥን ይሆናል። አስተዋላችሁ? ሥጋ ወገኔ ሆይ በሕይወት ይሰለጥን ይሆናል። ይሁን እንጂ ምንም ደስታን አያስገኝልም፣ ወይም ደግሞ ወንድሜ ሆይ እርካታን አይሰጥህም። ምክንያቱም የተቀበልከው መንፈስ ለፍርሃት የባርነት ቀንበር ስላልሆነ ነው። እንደገና ደግሞ ጳውሎስ አባ አባት ብለን የምንጮህበትን የልጅነት መንፈስ መቀበላችንን ይናገራል። ይህንን በተመለከተ ሮሜ 8 ከቁጥር 15 እስከ 16 ያለውን ስፍራ በኋላ ተመልከቱ። እስቲ የዛሬ የመጨረሻ ጥቅሳችን የሚሆነውን ቁጥር 7 እናንብብ። ስለዚህም ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ከሆነ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ይላል። መንፈስ ቅዱስ የእግዚአብሔር ልጅነትን ልምምድ በውስጣችን ያኖራል። መንፈሱ ከመንፈሳችን ጋር ስለሚመሰክርልን እግዚአብሔርን አባ አባት ብለን የመጥራት መብት ይኖረናል። አስተውሉ ወዳጆቼ፣ እግዚአብሔርን አባታችን ስላልነው ልጅ አንሆንም። እንደዚያ ለማለት የልጅነት መንፈስ በውስጣችን ማደር አለበት። ይህንን ነጥብ ብደግምላችሁ ደስ ይለኛል። እግዚአብሔርን አባታችን ስላልነው ልጅ አንሆንም። እንደዚያ ለማለት የሚያስፈልገን ነገር ምንድነው ማለት ነው? የልጅነት መንፈስ በውስጣችን ማደር አለበት። ይህ ዋናውና ጠቃሚው ጉዳይ ነው። የእግዚአብሔር ልጆች የመሆንን መብት የሚሰጠንም ይህ እውነት ነው። አንዳንድ ሰዎች የእግዚአብሔር ልጆች የምንሆነው አንድ አይነት ልዕለ ተፈጥሯዊ መንፈሳዊ ልምምድ ሲኖር ነው የሚል አስተሳሰብ አላቸው። ወገኖቼ አንድ ሐቅ ልንገራችሁ። አዲስ አማኞች ሆናችሁ ወይም ደካማ ክርስቲያኖች አንድ አይነት ከፍተኛ መንፈሳዊ ልምምድ ውስጥ ባትገቡ እንኳ የእግዚአብሔር ልጆች መሆናችሁን አይሽረውም። ምክንያቱም የእግዚአብሔር ልጆች የምትሆኑት በሌላ በምንም ነገር ሳይሆን በኢየሱስ ክርስቶስ በማመን ብቻ ነው። እግዚአብሔር ይክበር ይመስገን። አንዳንድ ወገኖች አንድ አይነት መንፈሳዊ ልምምድን ከእግዚአብሔር ስለተቀበሉ ከሌሎቻችን የተሻሉ ወይም የበለጡ እንደሆኑ አድርገው ያስባሉ። እኔ ብዙ ጊዜ ይገርመኛል። ምን ጊዜም ቢሆን በእግዚአብሔር ፊት ገና ያልበሰልንና ማስተዋል የሌለን ትንንሽ ልጆችን እኛ መልካም ላንሆን እንችላለን። እርሱ ግን ሁልጊዜ መልካም ነው። ኢየሱስ ክርስቶስ አስደናቂና መልካም ነው። ይህንን ዜና ስነግራችሁ እኔ እጅግ ደስ ይለኛል። በርሱ ስናምን መንፈሳዊ ልምምድ ሊኖረን ይችላል። በበኩሌ ወገኖቼ በመንፈሳዊ ልምምድ አምናለሁ። ዛሬ ብዙ ክርስቲያን ወገኖች በልምዳቸው ወይም በልምምዳቸው እግዚአብሔርን ገና በሚገባ እንዳላወቁ ታስባለሁ። ፖል ራዳር የሚባል ሰው በዚህ ዘመን ከተነሱ ታላላቅ ሰባኪዎች አንዱ ነበር። ይህ የእግዚአብሔር ሰው በስብከቱ መካከል አንዳንድ የሚያስገርሙ ምሳሌዎችን ጣልቃ የማስገባት ልማድ ነበረው። ታዲያ አንድ ቀን ሲሰብክ አሮጌው ሥጋችን እንደ ሞተ ድመት ነው፣ ይህን የሞተ ድመት ደግሞ በተቻለ መጠን ሩቅ ቦታ ወስዳችሁ መጣል አለባችሁ በማለት ተናገረ። ይሄ ንግግሩ እናንተንም ሳቅሳ አድርጋችሁ እንደማይቀር አስባለሁ። ልድገምላችሁ። ፖል ራዳል የሚባል ሰው በዚህ ዘመን ከተነሱ ታላላቅ ሰባኪዎች አንዱ ነው። ይህ የእግዚአብሔር ሰው በስብከቱ መካከል አንዳንድ የሚያስገርሙ ምሳሌዎችን ጣልቃ እያስገባ የማስተማር ልማድ ነበረው። ታዲያ አንድ ቀን ሲሰብክ አሮጌው ሥጋችን እንደ ሞተ ድመት ነው፣ ይህን የሞተ ድመት ደግሞ በተቻለ መጠን ሩቅ ቦታ ወስዳችሁ መጣል አለባችሁ በማለት ተናገረ። በዚህን ጊዜ በዚያ ታላቅ አዳራሽ ውስጥ ለጸሎት የተሰበሰቡ ሰዎች በሳቅ ፈነዱ። ይህን አባባሉን የሰሙ ዶክተር ቻፈር የተባሉ ሰው ደግሞ ስማ ፖል፣ አንድ የዘነጋኸው ነገር አለ። ለመሆኑ ድመት 9 ነፍስ አላት ሲባል አልሰማህምን? ሞተ ብለን የጣልነው ድመት ነገ ነፍስ ዘርቶ እንደሚመጣ አታውቅምን? በማለት ሰባኪውን ፖል ራዳርን በጥያቄ አፋጠጡት። እንደገና ቤቱ መልሶ በሳቅ ሞላ። በዚህ ምድርስ ካለን ድረስ ወዳጆቼ ምንም በደል የሌለብን ፍጹማን መሆን አንችልም። በኢየሱስ ክርስቶስ በማመን ግን የእግዚአብሔር ልጅነትን ልምምድ መቀበል እንችላለን። አንዳንድ ጊዜ በክርስትና ህይወታችን አስደናቂ የእግዚአብሔር ልምምድ ይኖረናል። ስለዚህም ህይወት ብሩህና አስደሳች ይሆንልናል። ሌላ ጊዜ ደግሞ ምንም አይነት የእግዚአብሔር ልምምድ አይኖረንም። ህይወት ጨፍጋጋና አታካች ይሆንብናል። በዚህም ሆነ በዚያ ግን በክርስቶስ ከማመናችን የተነሳ የእግዚአብሔር ልጆችንን እግዚአብሔር ለዘላለም ይክበር ይመስገን። ይህንን የመሰለ ጸጋ እግዚአብሔር ወዳጆቼ ለኔም ሆነ ለእናንተ ሰጥቶናል። ታዲያ ምን ትላላችሁ? ለእግዚአብሔርስ የምንመልሰው ውለታ ምንድነው? እግዚአብሔር ይክበር ይመስገን። እኔ ሁልጊዜ በእግዚአብሔር ጸጋ ኖራለሁ እንጂ አንዳች ከብርታቴ ወይም ደግሞ ካገኘሁት ልምምድ የተነሳ አንድ ሁለት ይያልኩ እወጣና ገባለሁ ብዬ ደፍሬ አልናገርም። እግዚአብሔር ቅዱሳን መላእክቱን ስለኔ እየላከ መውጣትና መግባቴን ይጠብቃል። አዎ በመኝታዬም ጊዜ ይጠብቀኛል። እስራኤልን የሚጠብቅ ከቶ አይተኛም። የዛሬው ጌታችንን እንግዲህ እዚህ ላይ እንደመድማል። ውዳድማጮቼ እንግዲህ ምን እንላል? ሰዓቱ እየተቻኮለ መድረሱን እነሆ እያመላከተን ነው። ሰዓቱ አበቃ። የእግዚአብሔር ቃል ግን ፈጽሞ አያበቃም። እንዲሁ በሕይወታችን ሁሌ እየታደሰ ይቀጥላል። ስለነበረን ስለዚህም ድንቅ ቃሉ እግዚአብሔርን እጅግ አድርገን እናመሰግናለን። ይበልጥ እንድንሰራ ይበልጥ ሕይወታችን ደግሞ ፍሬን እንዲያፈራ ራሳችንን ለእግዚአብሔር በቃሉ አቋያ እነሆ በፊቱ እናቀርባለን። እግዚአብሔር ደግሞ እኛነታችንን ይሰራልና ስሙ እጅግ ብሩክ ይሁን። ደህና ደሩ እያልን ታዲያ ስንሰናበታችሁ ቴክኒኩ በኩል ዛሬም እንደወትሮ ሁሉ ያገለገለን ወንድማችን አለማየሁ ዳዊት፣ በትምህርቱ በኩል ደግሞ ከእናንተ ጋር እስከዚህ ሰዓት ድረስ ያመሸሁት እኔ አበበ ከበደ ወርቄ ነኝ። ሰላም።
Sutra, I know what you're doing. I'm the color.